ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም እንደምናመሻችሁ። የዛሬውን ዝግጅታችንን እናስተዋውቃችሁ። በቤንሻንጉል ጉምዝ ካማሺ ዞን 5 ወረዳዎችና በምስራቅ ወለጋና ምዕራብ ወለጋ የተቀሰቀሰው ግጭት እስካሁን ሊረጋጋ ባለመቻሉ ከ300 በላይ የመንግስት ሰራተኞች ተፈናቅለው በችግር ላይ መሆናቸውን ገለጹ። የክልሉ መንግስት ምላሽ አለው።
ይሄ መንገድ አሁን ዝግ ነው፣ አሁን ባለው ነገር ማለት ነው። እንደገና እዛ ወረዳ ላይ ግባት መግባት አይችልም፣ ተሽከርካሪም ምንም መግባት አይችልም። አሁን ባለው ሁኔታ ከሁለት ወር በላይ እዚህ ወሶሳ ላይ ቁጭ ብለናል ማለት ነው።
እንዳልሽው 5ቱም ወረዳ ላይ አሁን በሚባለው ደረጃ ለስራ ማይመች ኢንቫይሮንመንት ሙሉ ለሙሉ አለ ብሎ ለመውሰድ ያዳግተኛል።
ቀደም ሲል የሰማችሁት የመንግስት ሰራተኛ መሆናቸውን የገለጹና ተፈናቅለው በአሶሳ ከተማ እንደሚገኙ የተናገሩ አንድ ግለሰብን ነው። ተከትሎ ያደመጣችሁት ደግሞ የክልሉ መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ዘላለም ጃተማን ነው። ዝርዝር ይኖረናል።
በሌላ ዘገባ የእምቦጭ አረም በዕለት ከዕለት ኑሯችን ላይ የከፋ ችግር እየፈጠረብን ነው ሲሉ የአካባቢው አርሶ አደሮች ገለጹ።
ኢንዱስትሪና የዩኒቨርሲቲ ትስስር የታየበት ነው። ይህ ትስስር ለእንቦጭ ብቻ ሳይሆን ለሌላም የሚያገለግል በቀጣይም በትክክል የፋብሪኬሽን ስራ እዚሁ አገሮች እያጠናቀ
ዝርዝሩን ይዘናል። በዛሬው ዕለት በመላው ዩናይትድ ስቴትስ እየተካሄደ ስላለው ምርጫም ዘገባ ይኖረናል።
በተለይ ለኛ ደግሞ አሜሪካ የሁሉም ሀገር ነች ብለን በምንኖር ሰዎች ይሄ ድምጻችን የምናሰማበትና አሜሪካንን ትልቅ የሚያደርጋት ነገር ኢሚግሬሽን አንዱ መሆኑን ለምናሳይበት ጊዜ ነው።
መብታችን አስከብሮ ለሚሰራው ስራ አስፈላጊውም ተከፍሎ ከዛም በኋላ ደግሞ እዚህም ኑሯችን አስተካክለን እንደዚህ ደግሞ በሀገር ቤትም ያለውን ቤተሰቦቻችንና ደግሞ አልፈን ተርፈን ሀገራችንም ለመርዳት ያግዛልና
በአሜሪካን ሀገር የሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያን ናቸው ይዘናቸዋል።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ወደ መጀመሪያው ዜናን የምናልፈው ከፍተኛ ስልጣን ወዳላቸው ዲሞክራት ፖለቲከኞችና ፕሬዚዳንት ዶናልድ ትራምፕን ወደሚተቹ ሀያሲያን ዘንድ ፈንጂ ልኳል ተብሎ የተከሰሰው አሜሪካዊ ዛሬ ለመጀመሪያ ጊዜ በኒውዮርኩ የፌዴራል ፍርድ ቤት እንደሚቀርብ ተገለጸ። የዋስ መብትን በተመለከተ ሊቀርብ የሚችል ጥያቄን አቃቤ ሕግ ከፍሎሪዳ ፌዴራል እስር ቤት ወደ ኒውዮርክ የተዛወረውን ተከሳሽ በዋስ መልቀቅ አደጋ ያስከትላል የሚል መከራከሪያ ያቀርባል ተብሎ ይጠበቃል። በደቡባዊ ኒውዮርክ ወረዳ ዩናይትድ ስቴትስ ጠቅላይ አቃቤ ሕግ ለዩናይትድ ስቴትሱ ጠቅላይ ፍርድ ቤት ዳኛ በጻፉት ደብዳቤ እስከ ዛሬ የተሰበሰቡትን መረጃዎች የተከሳሹን አደገኛነት እንደሚያረጋግጡና በዋስ ቢለቀቅ ደግሞ የመጥፋት እድሉን እንደሚያሰፋው አመልክተዋል።
አፍጋኒስታን ባለፈው ወር ውስጥ ከተካሄደ የምክር ቤቱ ምርጫ ጋር በተያያዘ በተቀሰቀሰው አመጽ ከ400 በላይ የአፍጋን ህዝብ መሞቱን የተባበሩት መንግስታት ድርጅት አስታወቀ። በአፍጋኒስታን የድርጅቱ ልዩ ሚሽን ዛሬ ይፋ ባደረገው መግለጫ መሰረት ባለፈው ጥቅምት 10 ቀን በተካሄደው የመጀመሪያ ቀን ምርጫና በቀጣዮቹ ቀናት ዘግይተው በነበሩ ድምፅ አሰጣጦች ወቅት 56 ሰዎች ሲሞቱ 379 ደግሞ ቆስለዋል ተብሏል። የድርጅቱ የአፍጋኒስታን ሚሽን እንዳስታወቀው ካለፉት 4 የምርጫ ወቅቶች ይልቅ በአሁኑ ምርጫ በተቀሰቀሰው አመጽ የበለጠ ህዝብ ህይወቱን አጥቷል ተብሏል።
በሌላ ዜና የባህር በር የሌላት አፍጋኒስታን 200 ኩንታል የጫነ ካርጎ በመላክ ለመጀመሪያ ጊዜ ከቻይና ጋር የአየር በረራ ግንኙነት ማድረጓ ተገለጸ። የአፍጋኒስታኑ ፕሬዚዳንት አሽራፍ ጋኒ እና የቻይና ከፍተኛ ዲፕሎማቶች ዛሬ ካቡል ውስጥ የተከናወነውን ስነ ስርዓት መከታተላቸው ታውቋል። የአየር ግንኙነቱ መጀመር ወደፊት የአፍጋኒስታንን ትኩስ የፍራፍሬ ምርቶችን ለቻይና ገበያ ለማቅረብ የሚረዱ ኮሪደሮችን እንደሚፈጥር ተስፋ ተደርጓል። ከዚህ ቀደም አፍጋኒስታን የአየር ኮሪደሮቿን ክፍት ያደረገችው ከህንድ፣ ከቱርክ፣ ከፓኪስታን፣ ከኢንዶኔዥያ እና ከሳውዲ አረቢያ ጋር እንደነበረም ይታወቃል።
እንግዲህ አድማጮች ዛሬ ከአፍጋኒስታን አልወጣንም። አፍጋኒስታንን በተመለከተ ሩሲያ በማስተናገድ የጋርዮሽ ውይይት ለመካፈል እንደሚፈልጉ የታሊባን ባለስልጣናት አስታወቁ። አንድ የአማጺው ቡድን አፈቀላጤ ዛሬ ማክሰኞ እንዳስታወቀው ከሆነ ግን በዚህ በሞስኮ ውይይት የታሊባን ልዑካን በማንኛውም የአፍጋን የሰላም ወይም የእርቅ ድርድር ላይ ለመካፈል እንደማይፈልጉ ነው። አፈቀላጤው እንዳሉት መቀመጫውን ኳታር ካደረገ የታሊባን ቢሮ አንድ ከፍተኛ የልዑካን ቡድን በአርብ ዕለቱ ውይይት ለመካፈል ወደ ሞስኮ እንደሚያመራም አረጋግጧል። አድማጮች ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን እናልፋለን። በቤንሻንጉል ጉሙዝ ካማሺ ዞን 5 ወረዳዎችና በምስራቅና ምዕራብ ወለጋ የተቀሰቀሰው ግጭት እስካሁን ሊረጋጋ ባለመቻሉ ከ300 በላይ የመንግስት ሰራተኞች ተፈናቅለው በችግር ላይ መሆናቸውን ገለጹ። የክልሉ መንግስት የተባለው ቁጥር ተፈናቃዮች መኖራቸውን አምኖ የውስጡን ችግር ለመቅረፍ አሁንም እየሰራን ነው ብሏል። ጽዮን ግርማ ዝርዝር አላት።
በቤንሻንጉል ጉሙዝ ካማሽ ዞን 5 ወረዳዎች ከፍተኛ ግጭት ከተቀሰቀሰ 2 ወራትን እያስቆጠረ ነው። በአሁኑ ሰዓት በአሶሳ እንደሚገኙ በስልክ የገለጹልንና የመንግስት ሰራተኛ መሆናቸውን የተናገሩ ስማቸውን ለመግለጽ ያልፈለጉ አንድ ተፈናቃይ የተቀሰቀሰው ግጭት ወደ ከፍተኛ ጸብ ተቀይሮ ቀያቸውን ለቀው ከወጡ የመንግስት ሰራተኞች መካከል አንዱ መሆናቸውን ገልጸው መንገድ መተላለፊያ ከተዘጋም 2 ወራት መቆጠሩን ይናገራሉ።
እዚህ መመለስ አልቻልንም። እዚህ አሶሳ ላይ ከ400 በላይ መንግስት ሰራተኛ ብቻ ከቤተሰብ ውጭ ማለት ነው ተፈናቅለን ያለ ነው። በተደጋጋሚ የሚመለከታቸው አካላትንም ብናነጋግራቸው ምንም አይነት መፍትሄ ሊሰጡን አልቻሉም። አሁን ለመመለስ ያለው መንገድ በኦሮሚያ በኩል ነው። በኦሮሚያ ገብተን ነው እንደገና እዛ ከማሺ ዞን ወረዳዎች መግባት የምንችለውና ይሄ መንገድ አሁን ዝግ ነው፣ አሁን ባለው ነገር ማለት ነው። እንደገና እዛ ወረዳ ላይ ግባት መግባት አይችልም፣ ተሽከርካሪም ምንም መግባት አይችልም። አሁን ባለው ሁኔታ ከሁለት ወር በላይ እዚሁ አሶሳ ላይ ቁጭ ብለናል ማለት ነው።
እኚህ ግለሰብ እንደሚሉት በክልሉና በዞኑ ተደጋጋሚ ግጭት ከተከሰተ ረዘም ያለ ጊዜ ያስቆጠረ ቢሆንም ከመስከረም ወር ጀምሮ ግን እጅግ እየተባባሰ መሄዱንና ለመኖር አስቸጋሪ በመሆኑ ከ5-8 ቀናት ጫካ ውስጥ ተጉዘው ቀያቸውን ጥለው መውጣታቸውን ነው። ከዛን ጊዜ ጀምሮ ሰዎች በመልካቸው እየተለዩ በቀስትና በመሳሪያ ይገደላሉም ይላሉ።
እንደገናም አሁን በኦሮሚያና በቤንሻንጉል በተለይ ይሄ ጉሙዝ ብሔረሰብ መካከል ያለው ነገር በጣም አሁን አስቸጋሪ የሚባል ደረጃ ላይ እየደረሰ ነው ያለው። በየጊዜ ሰው ይሞታል፣ በየቀኑ ሰው ይሞታል። ስለዚህ ከዚህ አንጻር ነው አሁን መመለስ አንችልም የሚል ነገር ነው። አሁን ትናንትና የክልሉ 2 አመራሮች ከዛ ተፈናቅሎትን ለማነጋገር ሞክሮ ነበሩ። እዛም ስብሰባ ላይ ምንም ተገኝቻለሁ። ይሄ ነው የሚባል መፍትሄ አልሰጡም። ለወደፊቱ ያለውን ችግር ለመፍታት ይሞክራለን የሚል ነገር ነው። ያ ሙሉ በሙሉ ስምምነት ላይ ሳንደርስ ነው ስብሰባው የተቋረጠ።
ሌሎች ነዋሪዎችም እንደሚሉት በቤንሻንጉል ጉሙዝ በካማሽ ዞን ውስጥ የስራ የመንግስት ስራ የለም፣ እርሻም መታረስ አቁሟል። ነዋሪዎች በየቤታቸው ዘግተው በፍርሃት ላይ ናቸው ነው። እኚህ ግለሰብም ይህንን ያረጋግጣሉ። እነርሱ መውጣት ችለው አሶሳ ከተማ እንደሚገኙ፣ ሌሎችም ወደ ነቀምት መሰደዳቸውን ገልጸው ከቤት መውጣት ያልቻሉ ደግሞ በአንድ ላይ ተቀምጠዋል ይላሉ።
አሁን ያልወጡት እዛ መውጣት ስለማይችሉ አንድ ቤት ውስጥ 50-60 ሰው ታፍኖ ነው ያለው። ምንም አይነት የሰብአዊ እርዳታም ያላገኙ ቤት ውስጥ ታፍኖ ማለት ነው። መውጣት ከወጡ መንገድ ላይ ስለሚሞቱ አሁን ያለው ነገር ቤት ውስጥ ታፍኖ ተሰብስቦ ቀናቸውን መጠበቅ ነው አሁን ያለው።
ከዚህ ቀደም በተመሳሳይ ቤት ውስጥ ተዘግተን ተቀምጠናል፣ የውሃ የመብራትና የምግብ ችግር አለብን፣ የፌዴራል መንግስቱ ሊደርስልን ይገባል ያሉ ነዋሪዎችን አነጋግረን ነበረ። በወቅቱም የክልሉ መንግስት ጉዳዩን ለመፍታት እየሰራን ነው፣ ጥረታችንን እንቀጥላለን ብሎም ነበር። ሌላ ነዋሪ አነጋግሬ በስልክ እንዳሉኝ ግን ይህ ችግር ባለመፈታቱ እርሳቸውን ቤተሰቦቻቸውና ልጃቸውን ይዘው በአሶሳ ከተማ እንደሚገኙ ይናገራሉ።
ቤተሰብ ልጅ አለኝ። ያው ቤተሰብ አሳዳጊ ነኝ። ያው ቤተሰቦችም ደግሞ ተቃማ ናቸው። በጣም እነሱ የሚያስተዳድር ነው ያለው። አሁን ድረስ ምንም የተባለ ነገር የለንም። አሁን ለእኛ የተሰጠ ነገር ስለሌለ ያለንበት ሁኔታ ላይ ግድ አሁን መንግስት አስቸኳይ ምላሽ እንዲሰጥ ብለን ነው ራይት የሰጠን ያለን።
ወደ ክልሉ የመንግስት ጉዳዮች ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ዘላለም ጃለታ ጋር ደውዬ ነበር። ይህንኑ ነዋሪዎቹ ተፈናቃዮቹ የሚያነሱትን ጥያቄ አንስቼላቸዋለሁ። በቀስት የመገደልን፣ መሳሪያ አለመሰብሰብን፣ ተፈናቃዮች መበራከትን፣ የመንገድ መዘጋትን፣ በነዋሪዎቹ የሚነሱትን ችግሮች በሙሉ አንስቼ እስካሁን ለምን አልተፈታም አልኳቸው።
እንዳልሽው አምስቱም ወረዳ ላይ አሁን በሚባለው ደረጃ ለስራ ማይመች ኢንቫይሮንመንት ሙሉ ለሙሉ አለ ብሎ ለመውሰድ ያዳግተኛል። ነገር ግን አሁንም ስጋቶች መኖራቸው አይካድም። ቀደም ተብሎ ችግር በነበረባቸው እውከትና ብጥብጥ በነበረባቸው ወረዳዎች ላይ ቅድም በምትዩ ቁጥር ልክ ሰራተኞች ከአካባቢ ወጥተዋል። ያልተመለሱም አሉ። በቅርብ ራሱ ትላንትና የክልሉ ፐብሊክ ሰርቪስ ቢሮ ከሌሎች ሴክተሮች ጋር በመሆን እነዚህ አሶሳ እና በአሶሳ ዙሪያ ላይ የሚገኙ ከዛ ወጣን የሚለው የመንግስት ሰራተኞችን አነጋግረዋቸዋል። ስለዚህ እየተረጋጋ ባለባቸው ወረዳዎች ለምሳሌ ፈዳል ወረዳ አሁን መግቢያው ያስቸግራል እንጂ ያሶ ወረዳ ከአንድ ቀበሌ ወይም ደግሞ ቲሚጆ ከምንላት ቀበሌ ውጪ ሌሎች ቀበሌዎች አንጻራዊ ሰላምና መረጋጋትን የነበረበት ቀደም ሲልም እንደዚህ አይነት መፈናቀሎች ያልነበረባቸው ናቸው ያሶን በተመለከተ። ስለዚህ መግቢያ መንገዱ አሁንም ባለመከፈቱ በተለይ ወደ ከማሽ የሚወስደው መንገድ ወደ በሎጂ ጋንፎ ወይም የሚወስዳቸው መንገዶች ባለመከፈታቸው ሰራተኛው ወደ ውስጥ መግባት ካለመቻሉ ባሻገር በተቻለ መጠን ይሄ ክፍተት ከተፈጠረበት ጊዜ ጀምሮ እስከ ቅርብ ጊዜ ድረስ በተለይ ባለፈው አርብ ዕለት በክልሉ ርዕሰ መስተዳድር የተመራ የክልሉ ከፍተኛ አመራሮች በሄሊኮፕተር ከማሼ ዞን ሄደው ያሶ ወረዳ አጋሎ ሜጢን እና ከማሼ ወረዳ እንዲሁም የከማሽ ከተማ አስተዳደር የተውጣጡ የማህበረሰብ ክፍሎችን አወያይተዋል። ወደ ሰላም እንዲመለስ በውስጥ የሚያሉ ችግሮች ከዚህ በኋላ እንዲቆሙ በተቻለ መጠን ሰላምን የመንግስት አካላት በተለይ ጸጥታ አካል ብቻ ሳይሆን የሚያረጋግጠው እያንዳንዱ ማህበረሰብ ሰላሙን መጠበቅ መቻል አለበት። ስለዚህ ከዚህ በኋላ ምንም አይነት የሰው መፈናቀል፣ የሰው ሞትና መጎዳት፣ የቤት መቃጠል ፈጽሞ መሰማት እንደሌለበት እና እያንዳንዱ የራሱን ሰላም እንዲጠብቅ የተፈናቀሉ ዜጎቻችንም ተመልሰው የተረጋጋ ህይወታቸውን እንዲመሩ ጥብቅ መመሪያ አስተላልፈው ነው የመጡት።
አቶ ዘላለም በቀስትና በሌሎች መሳሪያዎች ትንኮሳዎች የሉም ለማለት አልችልም፣ በተወሰነ ደረጃ አለ ይላሉ። ችግሩ የውስጥና ከአጎራባች ክልል ጋር ያለ በመሆኑ የውስጡን ችግር ለመፍታት ከፍተኛ ጥረት እያደረግን ነው ይላሉ። ነዋሪዎቹ ግን እንዲህ ያሉ ነገሮችን ስንሰማ ተደጋጋሚ ነው፣ ነገር ግን ከቀያችን ተፈናቅለን ኑሯችን ተበትኖ ንብረታችን ተቃጥሎ ሰዎች ተገድለውብን ከክልሉ ውጪ ባሉ ቦታዎች ላይ እንገኛለን። የምንፈልገው የፌዴራል መንግስቱን ጣልቃ ገብነትና የሰብአዊ ረድኤት እንዲደረግልን ነው ይላሉ። አቶ ዘላለም በበኩላቸው ይህንን ለማድረግ ደግሞ ከኦሮሚያ ጋር ባለው ችግር መንገዶች በመዘጋታቸው እሱ ችግር መቀረፍ አለበት፣ ይህንንም ለመቅረፍ ከኦሮሚያ ክልል ርዕሰ መስተዳድር ፕሬዚዳንት አቶ ለማ መገርሳ ጋር በመነጋገር ጭምር ችግሩን ለመፍታት ጥረታችንን ቀጥለናል ይላሉ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ወደሚቀጥለው ዘገባችን እናልፋለን። የእምቦጭ አረም በዕለት ከዕለት ኑሯችን ላይ የከፋ ችግር እየፈጠረብን ነው ሲሉ የአካባቢው አርሶ አደሮች ገለጹ። በሙላት ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበርና በባህር ዳር ዩኒቨርሲቲ ቴክኖሎጂ ተቋም ከ19 ሚሊዮን ብር በላይ የተሰራው የእምቦጭ ማስወገጃ ማሽን ለአገልግሎት ዝግጁ ሆኖ ትላንት ተመርቋል። በምረቃው የክልሉ ርዕሰ መስተዳድርን ጨምሮ በርካታ የስራ ኃላፊዎች ተገኝተዋል። አስቴር ምስጋናው ዝርዝሩን ይዛለች።
ካለፉት 8 ዓመታት ጀምሮ በጣና ሐይቅ ላይ ተከስቷል የእምቦጭ አረም። አረሙ ለሐይቁ መጥፋት ትልቅ አደጋ ይዞ የመጣ ቢሆንም የአካባቢው አርሶ አደሮች ግን በውል አልተገነዘቡትም ነበር። ውሉ አድሮ ግን ነገሩ ሲገባቸው በህልውናቸው ላይ የተደቀነ አደጋ መሆኑን ተረድተው ለማጥፋት መጣር ጀመሩ። ጠብ ያለ ነገር ግን የለም ይላሉ። በማክሰኝት ወረዳ ሸጎ መንጌ ቀበሌ ውስጥ ያሉ አርሶ አደሮች ሙሀባው ተባባልና አግማስ አራጌ
ያው የፈጠረብን ችግር ያው 94 አንስቶ ወዝ መጣ ማንለው ተባይ መጥቶ ወረረና ሲወረን ስናርም እስከ 96 ድረስ ታገልን። ወዛው ዲግና አስቸነፈን። ሰውዲ ተስፋ ቆርጠን ለህይወታችንም ሆነ ለኑሯችን ተስፋ ቆርጠን እንኳን ለኛ አልፎ እስከ በለሳ ድረስ ተስፋ የሚሰጠውን ጣና አጥፍቶታል። ማሽን ተላከ ለመንግስት ሪ ተባለ ማሽን ተላከ። ኢማሽን ቢመጣ ምንም አልሰራ ተስፋ አስቆራጭን የሆነ እንጂ ሊያግዘን አልቻለ። አሁን አሳ አለ ግን ጀልባውም ሆነ ታንኳ አይገባም ተዘግቷል አቁሟል። ሁለት አመት አልፎ ሶስተኛውን ይዟል ስራ አቁሟል። በየት ይግባ ዘግቶታል። ወጣት አቁሟል። አሁን በረሃ ነው ሸቀል ያለ። ይሄን ያወጣ ግን እዚህ እየሸጠ ለኪሎ 50 ብር 60 ብር 25 ብር እንዳቅሙ እየሸጠ ሲተዳደር ነበር። ይሄ ሲዘገው ነው በረሃ ነው ያለ።
በማዕከላዊ ጎንደር ዞን ማክሰኝት ወረዳ ሸጎ መንጌ ቀበሌ ያሉ በሐይቁ ዙሪያ ያሉ አርሶ አደሮችን እንደ ምሳሌ ያነሳው እንጂ በሐይቁ ዙሪያ ባሉ 11 ቀበሌዎች የሚኖሩ ነዋሪዎች እጣ ፈንታቸው ይሄው ነው። በየደሴቱ ያሉ መነኮሳትም ጭምር አደጋው ተጋርጦባቸዋል። በታንኳ ወጥቶ አሳ ማስገር የለም። ውሃ ቀርቶ ከብትን ማጠጣት የለም። ከጣና ዳር ተቀምጦ ማዕበሉን እያዩ መንፈስን ማደስ የለም። ጫፍም መሀልም በእንቦጭ ተወሯል።
እኛ ያደግንበት እዚያው እንደ ልባችን እየታጠብን ከብቶቻችን እንደ ልባችን ሳርም እንደ ቅድም ልጁ እንደሚበላው የተለያየ መኖ ያበቅል ነበር ለከብቶች። ያንን እየተጠቀሙ እኛም እየዋኘን እየታጠብን በደህና ነገር ነው እድገት ነው ኑሮን የነበረ። አሳይቱንም እንቦጭ ይቆጣጠራታል፣ ሙሉ በሙሉ ይቆጣጠራታል። ያጠፋታል። እንቁላሏንም ሆነ ያው ዳር ስለምጥል እንቁላሏ ማለት ነው። እንቁላሏንም እንደ እንጣለች በውሉ ይቀራል እንትን ይለዋል። እንደገና እሷንም እየተሳሰረ እሷን ጉዳት ያደርሳታል፣ አሳዋን ማለት ነው።
ቅድም ሽታ የሚሉ ሲሉ ሰማው ልበል፣ ምንድን ነው ሽታው? ሽታ አለው እንዴ?
ሽታ አለው። የጠነባ ሽታ ነው አለው። በጣም በጣም እንቦጩ ስር ላይ ከሆይ ተዘፈዘፈው ስንሰራው በጣም የዘግንን ሽታ ነው አለ። እና እኛንም ግበሬውንም የተወሰነውን ግበሬ ለበሽታ እየዳረገው ነው የሚገኛለ። ለከብቱ መጠጥ ግን ይህን አለ እየገላለጥ ነው አለ። እና ጥቅሞ አሁንም እንቦጭ ቢይዘውም እየገለጥን እየተጠቀምንበት ነው አለ።
ለከብቶችና የጤና ችግር አያስከትልም?
ያው እንግዲህ እንቦጩ ላይ ራሱ ቅጠሉን ሲበሉት ነው እንጂ ውሃው እስካሁን አላስከተልም። አዎ ለከብቶች ችግር ያጋጥማል። አሁን እንቦጩ አዎ
ብዙ ይሞታል።
አዎ በተሉ አይሞቱም። እየለሰለሱ ከብዙ ሐኪም እዛ ደርሰው እንደገና ዛሬ አጉዳት ነው የሚደርሱ። ተሉ ግድል አያረጋችሁ።
የባህር ዳር ዩኒቨርሲቲ የቴክኖሎጂ ተቋም ከሙላት ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር ጋር በመተባበር ከ19 ሚሊዮን ብር በላይ በሆነ ውጪ የእንቦጭ አረም የማስወገጃ ማሽን በሀገር ውስጥ በመስራት ስራ ለማስጀመር ሰሞኑን ተመርቋል። የፈጠራ ባለቤቱ አቶ ሙላት ባሳዝነው እንደሚሉት ማሽኑ አረሙን ለማስወገድ አቅም ቢኖረውም በቂ ግን አይደለም እያሉ ነው።
ይህንን አረም ለማስወገድ እነዚህ ማሽኖች ብቻ በቂ ናቸው ብለን አናስብም። እንደዚህ አይነት ማሽኖች በርካታ ማሽኖች ያስፈልጋሉ ብለን እናስባለን። ሲቀጥል እነዚህ ማሽኖች እኛንን ያመረት ናቸው። ስለዚህ ኦፕሬተሮችንም ትሬኒንግ የመስጠት አቅሟለን። በቂ የመለዋወጫ እቃዎችንም አቅርበን ማሽኖች በተከታታይ ቀን ኢፌክቲቭሊ እንዲሰሩ ያስችላል ማለት ነው። እነዚህ ነገሮች መቀናጀታቸው በሀገር ውስጥ ምንድን ነው፣ አሁን ከውጭ ሀገር የመጡ ማሽኖች በስፔር ፓርት እጥረት የሚቆሙበት ሁኔታ አለ። ለኦፕሬተሮችም በቂ ትሬኒንግ ባለመሰጠቱ ምክንያት ማሽኖቹ ዱረብል ሆነው ጠንካራ ሆነው ነገር ግን ባልተገባ ሁኔታ እየተሰበሩ የቆሙበት ሁኔታ ነው ያለው።
የክልሉ ርዕሰ መስተዳደር አቶ ገዱ አንዳርጋቸው ለባህር ዳር ዩኒቨርሲቲ አመራሮችም ሆነ ለፈጠራ ባለቤቱ ያስተላለፉት ነገር ቢኖር ስራው እንዳይቋረጥ አደራ ነው ያሉት።
ባለ ብሩህ አእምሮ ሙላት ባሳዝነው የተለያዩ ነገሮችን ይሞክራል። አሁን ከዩኒቨርሲቲው ጋር ተቀናጅ። ዩኒቨርሲቲው ከሙላት ብዙ የሚማራቸው ነገሮች ያለ ይመስለኛል። በትክክልም የኢንዱስትሪና የዩኒቨርሲቲ ትስስር የታየበት ነው። ይህ ትስስር ለእንቦጭ ብቻ ሳይሆን ለሌላም የሚያገለግል በቀጣይም በትክክል የፋብሪኬሽን ስራ እዚሁ ሀገር ውስጥ እያጠናከሩ ለመሄድ አንድ ማሳያ ጥሩ ሞዴል ነውና አጠናክራችሁ እንድትቀጥሉ የባህር ዳር ዩኒቨርሲቲም ስም ከፍ ከፍ እንዲል የሙላትም የኢንጂነሪንግ ስራ ለሌሎች አራያ ሆኖ ሌላ ዩኒቨርሲቲው ምሁራኖች፣ ኢንጂነሮች፣ ተመራማሪዎች በአእምሯችሁ ውስጥ ያለውን እውቀታችሁን ወደ ተጨባጭ የህብረተሰብ ችግር መፍቻነት ማዋል የጀመራችሁበት ስራ ነውና እናንተም ልትመሰገኑ ይገባል።
አረሙን ለማስወገድ ከማሽኖቹ በተጨማሪ በስነ ህይወታዊ ዘዴና የአርሶ አደሩን ጉልበት በስፋት ለመጠቀም እቅድ ተይዟል ያሉት የክልሉ የደንና የዱር እንስሳት ባለስልጣን ዋና ዳይሬክተር ዶክተር በላይነህ አየለ ናቸው።
ጣናን ለማዳን በአንድ ዘዴ ብቻ ሊሆን አይችልም። ትልቁ መፍትሄ ጣና ላይ ያለውን እንቦጭ ከመከላከል በፊት ወደ ሐይቁ የሚገባው አፈር መቆም ነው ያለበት። በተደጋጋሚ ገልጸናል። በበጋ የጠፋ እንቦጭ በክረምት የሚዳብርበት ዋናው ምክንያት በዋና ዋና በሚገቡ ወንዞች ለእንቦጭ የሚሆን ምግብ ስለሚገባለት ነው እና ወደ ደጋማው አካባቢ ያለው የተፈጥሮ ሀብት ቢሰራ አፈር የተቀናጀ ስራ፣ የተፋሰስ ልማት፣ ተገቢ የቆሻሻ አወጋገድ ስርዓት፣ ስነ ህይወታዊ ዘዴ፣ የጥንዚዛ ማራቢያ ቦታዎች ማቋቋም፣ የአርሶ አደር ጉልበት በማሽንም ተቀናጅቶ ቢሰራ ይህን ሐይቅ ከጥፋት ልንታደገው የምንችልበት እድል አለን ነው።
አረሙን በማሽን የማስወገድ ስራ ሲጀመር የዩኒቨርሲቲው አመራሮች ሀሳብ አቅርበዋል።
ለማሽኖቹ ምቹ የሆነ የወደብና የመገልገያ ህንፃዎችንም መገንባት ይጠይቃል። ቴክኖሎጂው ለተፈበረኩባቸው ዓላማና መሰል ተልእኮዎች የረጅም ዘመን አገልግሎት በተሳካ ሁኔታ ይሰጡ ዘንድ በሙያቸው የበቁ ባለሙያዎችን መፍጠርና ማሰልጠንም ይጠይቃል። ዩኒቨርሲቲው የተወገደውን አረም ወደ አገልግሎት እንዲውል የምርምር ሙከራዎች በተለያዩ ባለሙያዎች እያደረገ ሲሆን አረሙን ከጥፋት ከመቆጣጠር አንጻር የሚወገደውን አረም በሰፊው ግልጋሎት ላይ ለመዋል ተጨማሪ ምርምር ይጠይቃል።
ወደሚቀጥለውና ወደ መጨረሻው ዘገባችን እናልፈው። ዛሬ በዩናይትድ ስቴትስ የአማካኝ ዘመን ምርጫ እየተካሄደ ነው። አሜሪካ ለሕዝብ ተወካዮች ምክር ቤታቸው 435 የሕግ መምሪያና ከመቶ መቀመጫዎቹ አንድ ሶስተኛ ያህሉ ለምርጫ ለቀረቡት የሕግ መወሰኛ ክንፎች እንደራሴዎቻቸውን ለመምረጥ ድምጽ እየሰጡ ናቸው። በምርጫው ውስጥ ትውልደ ኢትዮጵያ አሜሪካውያንም ድምጻቸውን እየሰጡ ሲሆን የተወሰኑት ሀሳቦቻቸውን እንዲያካፍሉን ማምሻው ጠይቂያቸው ነበር።
ስሜ አዲሳ ዘውገ ቦጃ እባላለሁ። የምሰራው ዲዛይነር ነኝ። ሲያትል ነው የምኖረው። ከብዙ ምርጫዎች ውስጥ ይሄኛው ምርጫ የበለጠ የተለየ ትርጉም ያለው ነው። በተለይ እኛ አሜሪካን ሀገር በስደት መተን የአሜሪካንን ሲቲዝንሺፕ ተቀብለን የምንኖር ሰዎች፣ ምክንያቱም በአሁኑ ጊዜ ምርጫው የሚደረገው በዲሞክራትና በሪፐብሊካን ብቻ ሳይሆን በሀገሪቷ ጠባይ፣ እንደውም ፕሬዚደንት ኦባማ ባለፈው ካራክተር ኦፍ ዘ ካንትሪ ያለው እንዳሉት ማለት ነው። የሀገሪቷን ውስጥ ያሉ ጥያቄዎች ለምሳሌ እንደ ኢሚግሬሽን አይነት፣ የጤና፣ ንግድ ከዚህ በፊት የምናውቃቸውን መንገዶች ስተው አሁን በጣም የተለየና ሀገሪቷን ወደ ሌላ አይነት መንገድ የሚወስዳት ሁኔታ ላይ ያለበት ጊዜ ስለሆነ በተለይ ለኛ ደግሞ አሜሪካ የሁሉም ሀገር ነች ብለን ለምንኖር ሰዎች ይሄ ድምጻችን የምናሰማበትና አሜሪካንን ትልቅ የሚያደርጋት ነገር ኢሚግሬሽን አንዱ መሆኑን የምናሳይበት ጊዜ ነው ብዬ ስለማስብ ትልቁ ምርጫ ነው ብዬ ነው ገምተው።
የትኛውን
አይኔ እስካሁን ዲሞክራት ነኝ እኔ።
ይህም ድብ ባላለሁኝ ከአትላንታ ነው። ለእኔም ሆነ ለኢትዮጵያዊ ዲያስፖራ የሚሰማኝ ስሜት አንድ አይነት ነው። ያ ምንድን ነው? በአሜሪካን ሀገር ስንኖር ሁላችንም መብታችንም ግዴታችንንም አውቀን መኖሩ ጠቀሜታ አለው ብዬ አምናለሁኝ። በዛ መሰረት የኔ መብት የሆነውን ነገር በማወቅ ለመጠቀም መቻሌ ትልቅ እድል ነው ብዬ ነው የማምነው እና የእኔ ፓርቲሲፔሽን ለውጥ ያመጣል ብዬ አስባለሁኝ እና ለሌላውም ኢትዮጵያዊ ዲያስፖራ ቢሆን እኔ ባለሁበት ስቴትም በጓደኝነትም ቢሆን ያለኝን ስሜት የምገልጸው ምንድን ነው፣ ያለንን መብታችንን እንጠቀምበት። ይህ እኛ የነዋሪነት የዜግነት ዜጋ የአሜሪካ ዜጋ እድል ተጠቃሚዎች ከሚያደርገን ነገር አንዱ ነው እና ይህንን እድል ተጠቅመን ሁላችንም የመምረጥ መብታችንን ወተን እንድንመርጥና እንድንጠቀምበት ነው።
ስሜ ተፈራ ህሉ እባላለሁ። የምኖር በዋሽንግተን ዲሲ ነው። ኮሚኒቲውም በዚህ በምርጫ በሚኖርበት ጊዜ በጣም ትኩረት ሰጥቶ ተሳትፎ በጣም ጨምሮ ለኢትዮጵያውያኖች እንደሚሆን ደግሞ ለአፍሪካንስ የምንረዳበትና የምናግዝበት መንገድ መጀመርና መሰራት አለበት። ለእሱም ጊዜው ሩቅ አይደለም። እርግጠኛ ነኝ ሰውም እየገባው ይመጣል ብዬ አስባለሁ። ምክንያቱም አሁን ያለው የኢሚግሬሽኑ ስንመለከት ሌላ አንድ ችግር ነው። የማህበራዊንም ስንመለከት አንድ ችግር ነው። ኢኮኖሚውም በተለይ በዲኤምቪ አካባቢ የምንኖር ከእንደሚሰራው የማግኘት ነገር የለም። በአብዛኛውም ደግሞ ሰርቪስ ሴክተሩ ወይም አገልግሎት የሚሰጠው ላይ ግለሰቦች በፈጠሩት ነገር ላይ ነው። ስለዚህ መብታችን አስከብሮ ለሚሰራው ስራ አስፈላጊውን ተከፍሎ ከዛም በኋላ ደግሞ እዚህም ኑሯችን አስተካክለን እንደዚህ ደግሞ በአገር ቤትም ያለውን ቤተሰቦቻችንና ደግሞ አልፈን ተርፈን አገራችንም ለመርዳት ያግዛልና በተለይ ኮሚኒቲው በእውነት ትልቅ ስራ ሊሰራ ይገባል። በተለይ ብዙ አመት እዚህም የኖሩ ሰዎች፣ በፖለቲካውን በደንብ የሚያውቁ ሰዎች በእውነት ጠጋ ብለው ማህበረሰቡን ማማከር፣ ንቃተ ህሊናውንም መጨመር አለባቸው ብዬ አስባለሁ።
ስሜ ሳኒኮ አምቢሳ ተመስገን እባላለሁ። የምኖረው ዳላስ። የምሄደው ለመምረጥ ዲሞክራትን ነው የምደግፈውም፣ ምክንያቱም ለሀገራችንም ለሁሉን ነገር ያው ሰፖርት ለማድረግ እነሱም ለመደገፍ ነው የምሄደው። ያለው አቋማቸው ያለው ፖለቲካ እንትናቸው ጥሩ ስለሆነ ለእኛ ለኢሚግራንት ለኢትዮጵያኖች ለሁሉን እንትን እዚህ ለምንኖረው ኢትዮጵያኖችም ጥሩ ሰፖርት ስለሚያደርጉን።
ሼክስፒር ፈይሳ፣ ሲያትል ዋሽንግተን። ትልቅ ትርጉም አለው ለእኔ ብቻ ሳይሆን እዚህ ለምንኖር ኢትዮጵያውያንም ሆነን ኢትዮጵያዊ ላልሆነን ዜጎች በጣም ትልቅ ቦታ አለው። በተለይ ደግሞ አሁን ያለው መንግስት የሚያካሂደው ይሄ የኢሚግሬሽን ወይም የስደተኞች ጉዳይ ላይ በተመለከተ እኛን በቀጥታ ስለሚነካን እጅግ ያሳስበናል። የምርጫው ውጤት እኛን እንግዲህ በቀጥታ ይነካል ማለት ነው። ለእኔ በግሌ የህግ ባለሙያ ነኝ። በዚህ ጉዳይ ደግሞ ከስራዬም ጋር በቀጥታ የሚገናኝ ነው። እዚህ ሀገር ብዙ አመት ነው የኖርኩት። ከ25 አመት በላይ ኖር ያለው ቤተሰብ አለኝ፣ ልጅ አለችኝ እና ለልጄም ደግሞ የወደፊት የሀገሯ ሁኔታ የሀገሯ ፖለቲካ እሷንም በቀጥታ ስለሚነካ ይሄኛው ምርጫ እና የዚህ ምርጫ ሂደት እና ውጤት እጅግ ከሌላውም ጊዜ የበለጠ ያሳስበኛል ማለት ነው። እዚህ ብዙ አመት ብንኖርም እንደ ራሳችንን እንደ እንግዳ አድርገን ነው የምንቆጥረው። ወይም ደግሞ የዚህ ሀገር ፖለቲካ ወይም የፖለቲካ ውጤቶቹ እኛን አይነካንም ብለን ስለምናስብ ብዙዎቻችን እንሰራለን፣ ቤተሰቦቻችንን እንረዳለን። ሌሎቻችንም ደግሞ ብዙ ችግር አሳልፈን እዚህ ስለደረስን ከፖለቲካው ርቀን ነው ራሳችንን የምናቆየው። ያ ትክክል አይደለም። ኢትዮጵያውያኖች እዚህ እስካለን ድረስ ጎብኚዎች አይደለንም። እዚህ እየኖርን ያለ ነው። እዚህ ሀገር የሚሆነው ነገር እያንዳንዱ ነገር እኛን በቀጥታም ሆነ በተዘዋዋሪ ይነካናል። ይሄ ደግሞ ትልቅ መብት ነው። አሜሪካ ውስጥ ምናልባትም ከሁሉም መብቶች ይልቅ ብዙ ሰዎች የታገሉለት የሞቱለት መብት ነው። እኛም እዚህ እንድንሆን ያደረገው እንደዚሁ ይሄ ምርጫ በዚህ ባለው የፖለቲካ ሂደት ነው እዚህ ያለ ነው እና ብዙ ሰዎች ደግሞ ለዛ መስዋዕትነት ከፍለዋል። በተለይ ደግሞ እኛን የሚመስሉ ጥቁሮች ይሄ ጊዜ እንዲመጣ ሁላችንም በእኩልነት ምርጫ ውስጥ እንድንሳተፍ፣ ሴቶች፣ ጥቁሮች፣ እንደኛ ያሉ ስደተኞች ከሌላ ሀገር መጥተው ዜጋ የሆኑ ሁሉ እንዲሳተፉ ብዙ መስዋዕትነት ስለተከፈለበት ይህንን እያሰብን ሁላችንም የዚህ ሂደት አካል መሆን አለብን ብዬ ነው የምመክረው።
የዛሬው ፕሮግራማችን እንግዲህ በዚህ በጀመርነው ሙዚቃ ወደ መጠናቀቁ ነው።
በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም በፕሮግራማችን ላይ ያላችሁን አስተያየት አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ስናስተናግዳቸው ያመሸነው ደግሞ እኔ መስታወት አራጋውና
ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
ራዲዮ ሰገሌ አሜሪካ